ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክቡራትና ክቡራን አድማጮቻችን፣ ይህ የጋሻ አማራ ድምፅ ራዲዮ ነው። የዛሬ ዕለተ ሐሙስ ጥር 18 2015 ዓ.ም ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። የቅዱስ ሲኖዶስ ምልአተ ጉባኤ የሶስት ቀናት ጸሎት አወጀ። ጥር 17 ቀን 2015 ዓ.ም የቅዱስ ሲኖዶስ የመክፈቻ ጸሎት በመንበረ ፓትርያርክ ቅድስተ ቅዱሳን ቅድስት ማርያም ገዳም ከተጠናቀቀ በኋላ የቅዱስ ሲኖዶስ ምልአተ ጉባኤ ምእመናን የሶስት ቀናት ጸሎት አውጇል። በዚህም መሰረት ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ከዛሬ ጀምሮ ለሚቀጥሉት ሶስት ቀናት የጸሎትና የሱባኤ ጊዜ እንዲሆን አዋጅ መታወጁን ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ገልጸዋል። ምልአተ ጉባኤው በዛሬው ዕለት ከጠዋቱ 2 ሰዓት ጀምሮ የተሰበሰበ ሲሆን በሕገ ወጡ ሹመት ዙሪያ ውሳኔ እንደሚያስተላልፍም ይጠበቃል። በተመሳሳይ ዜና መጋቤ አዲስ አባ ጸጋ ዘአብ አዱኛ በሕገወጥ መንገድ በተከናወነው ሲመተ ጳጳሳት በመሳተፋቸው በመጸጸት ይቅርታ ጠየቁ። መጋቤ አዲስ አባ ጸጋ ዘአብ የይቅርታ ደብዳቤያቸውን ለቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ጴጥሮስ አቅርበዋል። ብፁዕነታቸው የይቅርታ ደብዳቤያቸውን የተቀበሉ ሲሆን የቅዱስ ሲኖዶስን ምላሽ እንዲጠብቁ ምክር ለግሰዋል። አጣዬን ያወደመው የኦሮሞ ልዩ ኃይል ሸዋሮቢትን ለመያዝ ሙከራ ሲያደርግ በአማራ ልዩ ኃይል ወደ መጣበት እንዲመለስ መደረጉ ተገለጸ። በአጣዬና አካባቢዋን ከፍተኛ ውድመት የፈጸመው የኦሮሚያ ልዩ ኃይል ጥር 16 2015 ዓ.ም ምሽት ጀምሮ ሸዋሮቢትን ለመያዝ ሙከራ ቢያደርግም ጥር 17 2015 ዓ.ም ረፋድ ላይ በአማራ ልዩ ኃይል ተጋድሎ ወደ መጣበት መመለሱን ምንጮቻችን ገልጸዋል። አሸባሪውንና ተስፋፊውን ኃይል በመፍራት ከትናንት ምሽት ጀምሮ የሸዋሮቢት ነዋሪዎች አካባቢያቸውን እየለቀቁ እየወጡ እንደነበር የገለጹት ምንጮቻችን አሁን ላይ በአካባቢው ይሰማ የነበረው የተኩስ ድምፅ በመጥፋቱ የአካባቢው ሕዝብ በትንሹም ቢሆን በመረጋጋት ላይ መሆኑን አረጋግጠዋል። አጣዬን አውድሞ ሸዋሮቢትን ለመድገም እየተጠባበቀ የሚገኝ ከፍተኛ ቁጥር ያለው የኦሮሞ ልዩ ኃይል ሀገርን ከማውደም በላይ የበርካቶችን ሕይወት እየቀጠፈ ይገኛል። በተለይም የአካባቢው ህዝብ ለቆ ከመውጣት ይልቅ አካባቢውን በንቃት ሊጠብቅ ይገባል ሲሉም ገልጸዋል። በለሚ ኩራ ክፍለ ከተማ የወረዳ 14 ነዋሪዎች ቤት በተደራጀ አፍራሽ ግብረ ኃይል መፍረሳቸው ተገለጸ። በለሚ ኩራ ክፍለ ከተማ ጥር 16 2015 የወረዳው የመስተዳደር አካል እንደሚያፈርስ ተናግሮ በሄደው መሰረት ጥር 17 2015 በወረዳ 14 ቁሊቲ ሰፈር ያሉ ቤቶች መፍረሳቸው ተገልጿል። በተመሳሳይ በአዲስ አበባ ዙሪያ ንፋስ ስልክ ክፍለ ከተማ ቀደም ሲል የፈረሰው እንዳለ ሆኖ ጥር 16 እና 17 2015 በሁለት ቀን ብቻ ከ195 በላይ ቤቶችን ማፍረሳቸው ታውቋል። ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 እና 15 ወደ ኦሮሚያ በተጠቃለለው አካባቢ ያለ ንብረቱ ከኦሮሞ ተወላጆች ውጪ የሆነ ቤትም በሙሉ ፈራሽ ነው በሚል ጥር 17 2015 በቀለም ምልክት ሲደረግበት ውሏል። ጥር 18 2015 ዓ.ም ምረት ሊያፈርሱ ይችላሉ በሚል በነዋሪዎች ዘንድ ከፍተኛ ስጋት አሳድሯል። በቄለም ወለጋ ዞን አሁንም አማራዎች ተፈናቅለው ወደ ሰሜን ወሎ ዞን እየገቡ መሆኑ ተነገረ። ከኦሮሚያ ክልል ቄለም ወለጋ የሚገኙ ዜጎች በገዳዩና በተስፋፊው የኦሮሞ ልዩ ኃይል ምክንያት ተፈናቅለው ወደ ሰሜን ወሎ ዞን በመግባት ላይ መሆናቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ አለሙ ይመር እንደተናገሩት በየዕለቱ በመቶዎች የሚቆጠሩ ዜጎች ወደ ዞኑ በመግባት ላይ ናቸው ብለዋል። እንደ ሐላፊው ገለጻ በአሁኑ ሰዓት 3700 ዜጎች ዞኑ ጃራ ወረዳ ላይ ወዳዘጋጀው መጠለያ ገብተዋል። በተጨማሪም 2100 የሆኑ ሰዎች ጥር 16 2015 ተጓጉዘው ወደ ሰሜን ወሎ ዞን እንደገቡ አክለዋል። በወልዲያ ከተማ 3፣ በራያ ቆቦ 1፣ በሐራ ከተማ 1፣ በመርሳ ከተማ 2 በድምሩ 7 ካምፖች ላይ ተፈናቃይ ዜጎችን አስጠልሏል ብለዋል። ቡራን አድማጮቻችን የዕለቱን ዜና በዚህ እናጠናቅቃለን። ወደ ቀጣዩ ልዩ ዝግጅታችን እንሸጋገራለን። ጋሻይ አማራ ድምጽ ራዲዮ ነው። የዛሬውን የሁለተኛ ክፍል ፕሮግራም እንቀጥላለን። የዛሬው የውይይት ፕሮግራም እንግዳዬ ዶክተር አረጋኸኝ ንጋቱ ነው። ዶክተር አረጋኸኝ ብዙዎቻችሁ እንደምታውቁት የጋሻ አማራ ቼርማን ነው። እሺ ዶክተር አረጋኸኝ፣ በመጀመሪያ በዛሬው ፕሮግራም አብረኸኝ ስለቀረብክ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ዮዲት፣ በጣም አመሰግናለሁ።
እሺ ዶክተር አረጋኸኝ፣ አንድ ጥያቄ ያለኝ የአማራ ህዝብ በተለይ ግን ሁሉም የኢትዮጵያ ህዝብ በደንብ መረዳት አለበት ብዬ ማስበው በእውነት የኢትዮጵያ ጠላት ማን ነው የሚለውን ነው። መንግስት ብቻ ሳይሆን በአሁኑ ሰዓት በአማራን በአማራነቱ የሚጨቁነው መንግስት፣ ኢትዮጵያውያን የሚጨቁነው መንግስት ብቻ ሳይሆን ወይም ትህነግ ህወሀት ብቻ ሳይሆኑ የአማራ እና የኢትዮጵያ ጠላቶች ከዛም የበለጡ ከእነሱም የሰፉ ናቸው ብዬ አስባለሁኝ። የኢትዮጵያ ጠላት የውጭ ኃይሎችም ናቸው። ዋነኛ እንደውም አዛዦቹ የምዕራባውያን ሀገራት እና አንዳንድ የአረብ ጽንፈኛ አረብ ሀገራት አሉበት የሚሉ ሀሳቦች አሉ። ለምን ሲባል ደግሞ ኢትዮጵያን ለጠላትነት ስለሚያዩዋት ወይ አስተሳሰባቸውን አይዲዮሎጂያቸውን ለማስፋፋት ኢትዮጵያ ስለማትመቻቸው ሊሆን ይችላል። ኢትዮጵያ ደግሞ በብዙ ሰው በማይታወቅ መንገድ የብዙ ሀብት ያላት ሀገር ስትሆን በአማራ መሬቶች ውስጥ ደግሞ ብዙ ሀብቶች አሉ ብሎ ስለሚታወቅ እነኝን ሀብቶችም ለመውሰድ ከፋፍሎ አማራን ከፋፍሎ አማራን አጥፍቶ እነኝን ሀብቶች ለመውረስም ነው የሚሉ ሀሳቦች አሉ። እና ደግሞ ኢትዮጵያ ደግሞ እንደምትታወቀው በምስራቅ አፍሪካ ትልቅ ሚና ያላት በታሪክም ትልቅ የሆነች ሀገር ናት። እና ኢትዮጵያ ጠንክራ ከወጣች ምስራቅ አፍሪካንም ሁሉንም የአፍሪካ ሀገራትንም የምታጠነክር የምታበረታ እና የምታደራጅ ሀገር ትሆናለች ብለውም ስለሚፈሩ ነው የሚሉ አስተሳሰቦች አሉ። እና በአንተ እይታ እውነት እነኛ ሀሳቦች እውነት አላቸው ወይ? የኢትዮጵያ ጠላቶች እና የአማራ ጠላቶች ደግሞ ማን ናቸው ብለህ ታስባለህ?
በጣም ጥሩ ጥያቄ ነው። ሰፊ ትንታኔም ሊወስድ ይችላል። በእኔ ግንዛቤ ጠላት ከውስጣችን የሚመጣ ሳናውቅም እያወቅንም ከውስጣችን ያለው የመጀመሪያው ትልቁ ጠላትነት ነው። እንዳልሽው አንቺ እንዳልሽው በውጭ ያሉ ጠላቶች አሉ። ያን ሁልጊዜ የሚኖር ልንለውጠው የማንችለው ምድራዊ ሀቅ ነው። ሁልጊዜም ጠላት ከውጭ ይኖርሻል። እንደውም ከጊዜ ጊዜ ሊቀያየር ይችላል እንጂ ሁልጊዜም የውጭ ጠላት አለ። ጠላትና ወዳጅን ለይቶ ማወቅ፣ በተለይ ጠላቶቻችን እነማን ናቸው የሚለውን ማወቅ ይገባናል። በኢትዮጵያ ሁኔታ ታሪክን ወደኋላ ስንመረምር ኢትዮጵያ ብዙ ጊዜ ተፈትናለች። በኦቶማን ኤምፓየር፣ በኦቶማን ቱርክ ኤምፓየር ኢትዮጵያ በከፍተኛ ደረጃ እንድትወድም ተደርጓል። ያንንም ከፍተኛ መስዋዕትነት እና ጥፋት፣ በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የጠፋው ጥፋት ነበረራን የመሳሰሉ ትልቅ የአማራ እና የኢትዮጵያ ከተሞች የጠፉበት በውስጡም የነበሩ ትልቅ ቤተክርስቲያናት አብያተ ክርስቲያናት የጠፉበት እና ብዙ የቤተክርስቲያን ቅርስ የሆኑ መጽሐፍት ቅዱስ መጽሐፍት ሳይቀር የጋዩበት ጊዜ ነው። እንግዲህ ይህንን የቅርቡን ስናያ ነው። ከዛ በኋላ ይሄ በአለፉት 500-600 የሆኑትን ስናይ ነው። ወደ ኋላ ስንሄድ እንግዲህ የወዲት ጊዜም አለ። የአክሱም ኢምፓየር የወደቀበት መንገድ አለ። አሁን ደግሞ ከአድዋ ጦርነት በኋላ ምዕራባውያን አፍሪካን በሚከፋፈሉበት ሰዓት ኢትዮጵያ ለመጀመሪያ ጊዜ የጥቁር ሕዝብ ወይም ደግሞ ነጭ ያልሆነ ነጭን ሰራዊት ያሸነፈበት እና የነሱን ይሄ አውራ የማሸነፍ እና የፈለጉትን የመሆን ኃይል ከላያቸው ላይ እየገፈፈ የኢትዮጵያ ጦር አለ። የኢትዮጵያ ጦር ደግሞ ይሄንን ሊያደርግ የቻለው ሁልጊዜ ንጉሱን፣ ሃይማኖቱን እና አገሩን ቤተሰቡን የሚወድ ማህበረሰብ ስላለ እና በዚህም ረጅም ጊዜ ታሪክ ያለ ስለሆነ እስላም ክርስቲያን ሳይል በአጼ ምኒልክ መሪነት እና በባለሟሎቻቸው ሙሉ ድጋፍ ይሄንን ድል ሲያገኙ ከፍተኛ ቁጭትን የፈጠረ መሆኑ ይታወቃል። አሁንም ያ ቁጭት የፈጠረው እንቅስቃሴ አሁንም የተለየ አይደለም። ይሄንን ደግሞ ጸረ ኢትዮጵያ ብቻ አድርገን ልናየው አይገባም። ምዕራባውያን አሁንም እንደ ታላቅ ሀገር እንደ ትልቅ ህዝብ መኖርና ሀብታም ሆኖ መኖር የሚችሉት ትክክለኛና ሚዛናዊ ያለ የኢኮኖሚ ያልሆነ የኢኮኖሚ ግንኙነትን ከአፍሪካ እና ከሌሎች ያላደጉ ሀገሮች ጋር በሚኖራቸው ተጠቃሚነት ነው። ለምሳሌ ፈረንሳይን መውሰድ እንችላለን። የፈረንሳይ መንግስት በምዕራብ አፍሪካ እና በቀድሞ ኮሎኒያሊስቶቻቸው በኩል ያለው የገንዘብ ግንኙነት ሳይቀር ፈረንሳይ አሁንም እየተቆጣጠረች ከፍተኛ የሆነ የዘረፋ እንቅስቃሴ አላቸው። እና በዚህ አይነት ሁኔታ 100 ዓመት ያለፈው የአድዋ ድል ባለቤት የኢትዮጵያ ሕዝብ በዛም ውስጥ ደግሞ ትልቅ ሚና የተጫወተው የመንፈሳዊና የሩት ዓለም አባት ሆና ያገለገለችው ኢትዮጵያ ኦርቶዶክስ ቤተክርስቲያን እና በዘመኑ ያለው አገዛዝ የዘውድ አገዛዝ እና በተለይ ለዚህ ሁሉ መሰረት ነው ብሎ በፕሮቴስት ካ የተቀመጠው አማራ የሚባል ብሔረሰብ በጠላትነት እንደ ዋና ፒላር ተቆጥሮ እነዚህን ፒላሮች በመደምሰስ ነው ኢትዮጵያ ውስጥ ያሉትን ቅራኔዎች በማስፋፋት ኢትዮጵያን ማርከም የሚቻለው። እና ኢትዮጵያን ማርከም ከቻልን ደግሞ አፍሪካን በአጠቃላይም በምሳሌነት የሚያገለግልን ስርዓት ስናጠፋ አፍሪካ ለአውሮፓውያን ክፍት ትሆናለች። እና ለዚህ መጥፎ ምሳሌ የሆነውም ኢትዮጵያ ውስጥ ያለውን ነገር ማጥፋት ለአውሮፓውያን ትልቅ መሰረታቸው ነው ብሎ ምናልባትም አሁንም ድረስ በምዕራቡ ዓለም ይሄ እንደ ፖሊሲ ቢያዝ የሚገርመን አይደለም። ምክንያቱም የኢኮኖሚክ ግንኙነቱ አሁንም በብዝበዛ ወይም ደግሞ አዲሱ የቅኝ ግዛት ኒዮ ኮሎኒያሊዝም በምንለው መስመር ተስፋፍቶ እንዲቀጥል ከፈለጉ ይህንን የግድ ማስቀጠል ግዴታቸው ነው። ከዚህ ባለፈ ከአድዋ ከአባይ ጋር በተያያዘ ቀይ ባህርን የአረብ ባህር እናደርጋለን ከሚባለው ኢትዮጵያ በዚህ አቅጣጫ ነን አረብ መሆኗ በዚህ አቅጣጫ ደግሞ ያለ የውጭ ጠላትነት አለ። ምዕራባውያን በአፍሪካ ያላቸው ስሜትና የብዝበዛ ግንኙነትን ለማስቀጠል፣ ግብጾች ደግሞ በአባይ ላይ ያላቸውን የበላይነት ለማስቀጠል የሚያደርጉት ኢትዮጵያ የዓለም አቀፍ ግንኙነታችን ፈተናዎች ናቸው። እነዚህ ሊንፈታቸው የማንችላቸው ቋሚ ችግሮቻችን ናቸው። ይሄንን አውቀን ግን መንቀሳቀስ የግድ ይለናል። ይህንን ጠላትነት ካላየ ነው ከላይ ሆነን የዚህን ጠላትነት የሚያንዣብበው ሁኔታ ካላየ ነው ሌሎችን ጠላትነቶች ልናያቸው አንችልም። እና ይህ ባለበት ሁኔታ ከኃይለ ሥላሴ ጊዜ መንግስት ጀምሮ ከደርግ ጊዜ ጀምሮ የኢትዮጵያ መንግስት እንዲዳከም የሚደረግባቸው እንግዲህ ግብጽም ኢትዮጵያ እንዲደከም ይፈለጋል። የደከመች ኢትዮጵያ ራሷን ልታለም አትችልም፣ ውሃን ልትጠቀም አትችልም፣ ኢኮኖሚ ልታድግ አትችልም፣ ያሉ ማዕድን ሀብቶችን ልትጠቀምባቸው አትችልም። የተዳፈነች ወደኋላ የቀረች ህዝቧ ያለማ እርስ በራሳችን የምንቦጫጨቅ እና እርስ በራሳችን የምንደማማ ኢትዮጵያን ለማሳደግ እድል እንዳይኖረን የውጭ ኃይሎች በከፍተኛ ደረጃ ሰርተዋል። ግብጾች ለምሳሌ ከዓለም አቀፍ የገንዘብ አበዳሪ ኃይሎችና ኢንስቲቱቶች ናቸው ወይም ተቋሞች በሙሉ እርዳታ እንዳናገኝ ከፍተኛ ሚና ተጫውተዋል። ለዚህም ደግሞ ምዕራባውያን የግብፅ አጋሮች ይህን ነገር እውን እንዲሆን አድርገው ለዚሁ ህልማቸው እንዲሆን በሁለተኛ ዓለም ጦርነት መባቻ ላይ እንግሊዝ ኤርትራን ለብቻ ገንጥላ ከኢትዮጵያ ገንጥላ በምታስተዳደርበት ሰዓት በፈጸሙት የደባ እንቅስቃሴ ኢትዮጵያ ወይም ሞት ብለው የተንቀሳቀሱ ኤርትራውያን ባሉባት አገር ጥቂት ዓመታት ባልሞላ ጊዜ ውስጥ በአረቦች እና በሌሎች ደጋፊነት ተገንጣይ አስገንጣይ ድርጅቶች በኤርትራ እንዲበቅሉ ተደርገው ያው በዚህ መንገድ ኢትዮጵያና ኤርትራ ሁለት የተለያዩ ሀገሮች የሚደረገው ከእንደነዚሁ ታሪካዊ የኢትዮጵያ ጠላቶች የሚመነጩ ናቸው። ከዛም ቀጥሎ አሁንም የኤርትራ መገንጠል ብቻ ሳይሆን የኤርትራን መገንጠልም እዳ ለማውጣት እንደገና ደግሞ ይበልጥ የተከፋፈለ ማህበረሰብ እንዲፈጠር ስለተፈለገ በለንደኑ ስምምነት ኢትዮጵያን ሊያስተዳድሩ ወይም ደግሞ በህብረ ብሔርነት ወይም ደግሞ ከጎጥ ነፃ በሆነ ወይም ከዘር ነፃ ከቋንቋ ግሩፕ ነፃ የሆነ እንቅስቃሴ የሚያደርጉ በወቅቱ የነበሩ የደርግ ኢሰፓ ጀምሮ በውጭ እነ ኢህአፓ እነ መኢሶን እና ሌሎችም ባሉበት ሁኔታ በዘር ፖለቲካ ብቻ የተደራጁት ሻዕቢያ፣ ኦነግና ወያኔ ብቻ በኢትዮጵያ ዕጣ ፈንታ ላይ እንዲወስኑ በለንደን ስምምነት በሄርማን ኮሄንና በሌሎች አማካኝነት የሚኒሊክ ቤተ መንግስትን ወያኔና ጓዶቹ ሊቆጣጠሩ ችለው ይኸው ላለፉት 31 ዓመት ወይም አሁን 32ኛ ዓመቱ እየመጣ ነው መሰለኝ የምናየውን የእርስ በርስ መተላለቅና የጥላቻ መገንባት ምክንያት ሊሆን ይችላል። ይህም ከውጭ የጸዳ ነው ብለናና ማየት አንችልም። ይሄንን 30 ምናምን ዓመት የቆየ ስርዓት ስናይ ወያኔ በዚህ ደረጃ እየተጠላ 27 ዓመት ሙሉ ያስተዳደረ ይቻለው በምዕራባውያን የበጀት ድጎማ በኢትዮጵያ ውስጥ የሚደረጉ የዘር ማጥፋቶችን እና የዘር ማጽዳቶችን ሁሉ አይቶ እንዳላየ በመሆኑ ከዛም በኋላ ደግሞ ምናልባት ባለው ህዝባዊ እንቅስቃሴ ወያኔ ረጅም ርቀት መሄድ እንደማይችል ተቀባውቆ አብይም በዛው መንገድ ምናልባት ያለ ምዕራባውያን ድጋፍ አሁንም የት እንዲደርስ አይችልም። አሁን የአብይ ልዩ የሚያደርገው ከአረቦች የሚመጣውም እስላማዊ ድጋፍ የተለየ ዳይሜንሽን ይዞ መጥቷል። ይሄም አሁንም ያለ ውጭ ድጋፍ የሚቆይ ስርዓት አይደለም እና በኢትዮጵያ እንቅስቃሴ ውስጥ የውጭ ድጋፍ የውጭ ተጽዕኖ ሁልጊዜም አለ፣ ወደፊትም ይኖራል። ለዚህ መፍትሄው በኢትዮጵያ ውስጥ ያለ ነው፣ በቁጥራችን ውስጥ ያለ ነው። ይህን ነገር መኖር አንችልም፣ በዚህ አይነት ሁኔታ መቀጠል አንችልም የሚለውን ለመለየት ሁልጊዜም በአገር ውስጥ ያሉ በጣሊያን ጊዜም በተለያየ ጊዜም ብዙ ባንዳዎች እንደነበሩ በተለየ ኃይለስላሴ ጉግሳ አይነት ከትግራይ መሬት የወጡ ብዙ የባንዳ ሰዎች ነበሩ። በጅማ በደቡብ ለጣሊያን አድረው አርበኞችን ሲያስገድሉና ሲገንዱ የነበሩ ብዙ ባንዳዎች ነበሩ። ሁልጊዜ ባንዳ ይኖራል። አሁንም በኢትዮጵያ መሬት ወያኔ እና ኦነጋውያን ለውጭ ኃይሎች ውክልና ወስዱ እንደ በአዴን አይነት ደግሞ ምንደኛ የአገልጋይ አገልጋይ ፈጥረው በባንዳዎች በውጭ በኢትዮጵያ ጠላቶችና በእነሱ በፈጠሯቸው የውስጥ ባንዳዎቻቸው ድጋፍ ይኸው ይህንን ያህል ጊዜ ሄደው አሁን ባለፈው በወያኔና በአብይ እንኳን በተደረገው የስልጣን ግብግብ ከ600,000 በላይ ሰው ሞቷል የሚለውን የነገሩን እንግዲህ አስታራቂ ነን ያሉት ናይጄሪያዊው ኦባሳንጆ ናቸው። እና ይህን ስናይ የውጭ ጠላቶቻችን እና የአገር ውስጥ ጠላቶቻችን ሁልጊዜ አብረው እየሰሩ ነው። የውጭ ጠላቶቻችንን ተሸክመው በኢትዮጵያ ላይ የሚጭኑት የውስጥ ጠላቶች ናቸው። ይህንን ስንል በአሁኑ አነጋገር ምናልባት ወያኔ እና ኦሮሚማ የሀገር ውስጥ ቀንደኛ ጠላት ልንል እንችላለን። ከዚ ያለፈ ግን እውነተኛ ነምበር ዋን ወይም ደግሞ ቁጥር አንድ ጠላት ማድረግ ያለብን አማራ ውስጥ ሆነው የአማራን ህዝብ ጥቅም ለጠላቶቹ ዱላ ሆኖ እያገለግለው ያሉት በአዴኖች የአማራው ጠላቶች ናቸው። አማራውን እናታግላለን የአማራውን ጥያቄ ይዘን ተነስተናል ብለው የከዱት አብኖች የአማራው ነምበር ዋን ጠላቶች ናቸው። በአማራነት እየሰራን ነው ለአማራዎች ቆመናል የሚሉት የሚባሉት በሙሉ ግን ለጠላት አድረው አማራውን እያስቀጠቀጡ ያሉት የመጀመሪያው ረድፍ ጠላቶች እነሱ ናቸው። ጠላቶቻችን ድሮ አባቶቻችን ወደ ጦር ሜዳ የውጭ ጠላትን ሊከላከሉ ሲሉ የሚሏቸው ነገሮች አሉ። አንድ ጠላትማ ምንጊዜም ጠላት ነው፣ አስቀድሞ ማስወገድ አሾክሿል ሁኖ ባንዳውን ነው ማለታቸው ነው። ከውስጥ ጀምሮ ደግሞ የራስን የህሊናም የፊዚክ የሰውነትም የአይምሮ ዝግጅት ደግሞ ለማድረግ ጠላትን ማወቅ የግድ ነው። ቤተሰብን፣ አገርን፣ ሃይማኖትን አክብሮ ለዛ መሞት ተዘጋጅቶ መሄድ ብቻ ሳይሆን ሆዳቸውም ውስጥ ያለን ፓራሳይቶን እንደ ኮሶ ጠጥተው ራሳቸውን ሽረው ነው ወደ ሜዳ የሚሄዱ። የውስጥ ጠላት ይዞ የትም አይኬድ። ስለዚህ ለአማራው በተለይ በአሁኑ ሰዓት አማራንን ብለው የሚንቀሳቀሱ ባንዳዎች በሙሉ የመጀመሪያ ረድፍ ጠላቶች ናቸው። ከዛ በኋላ አማራው የኢትዮጵያዊነት ላይ ያለው ከፍተኛ አመለካከት እና ለኢትዮጵያዊነት ሲል የከፈለው መስዋዕትነት ያወቁ ሰዎች ኢትዮጵያዊ ስሜቱን እንደ ማጥቂያ መንገድ የወሰዱበት ሰዎች አሉ። እነሱ ደግሞ ሁለተኛ ጠላቶች ናቸው። እነሱ ሁለተኛ ጠላቶች የሚሆኑበት ምንድን ነው? አዎ ኢትዮጵያን እናረጋለን፣ ኢትዮጵያን እዚህ እናደርጋለን፣ እኛ ያቆምነው ለህብረ ብሔራዊነት ነው እያሉ ግን ህብረ ብሔርነትን ከሚያጠፉ በህብረ ብሔርነት ላይ አፈራርሰው ብሔረተኝነትን ጠባብ ብሔረተኝነትን እንደ ኦሮሚማነትን ከፍ እናደርጋለን ከሚሉ ጋር የሚሰሩ እንደ ኢዜማ አይነት ቀደም ብሎ ደግሞ ከሱ በፊት የነበሩት እነ ግንቦት ሰባት አይነት ህብረ ብሔር ያልሆኑ ጠባቦች እንደነሱ አይነት ደግሞ ሁለተኛ ጠላቶች ናቸው። ምክንያቱም በምትወደው እና በሚያማልል መንገድ እየመጡ የሚያጠቁ ከዋናዎቹ ጠላቶች በላይ ጠላቶች ናቸው። ከዛ እንግዲህ በሶስተኛ ደረጃ እነ ትህነግና እነ ኦነግ እና የነሱ ሪዮት አለም ይዞ የመጣው ይሄ ህገ መንግስት ተጠቅሞ የሚያደርገው ያ በሶስተኛ ደረጃ ያለ ጥላት ነው ለኔ። ከዛ በኋላ ነው ደግሞ እንግዲህ እነዚህን የሚጋለቡ የውጭ ጥላቶች መጠቀሚያ ሆኑት ደግሞ እንግዲህ የውጭዎቹ በአራተኛ እና ከዛም ባለፈ የምንጋያቸው ናቸው። ለኔ ኦርደሩ መጀመሪያ በውስጣችን ያለ ጥላት አንደኛ ጥላት ነው። ከዛ በኋላ እኛ በሚኖርደውና በሚያማልለ መንገድ የሚመጡና የሚያጠቁ ከጥላት ጋር ተሰልፎ እየደበደቡና እያስደበደቡ ነው ያለው። የአማራውን የሚደረግበትን በወለጋ በቤንሻንጉል ጉሙዝ በተለያዩ ቦታዎች የሚደረገውን የአማራ ጄኖሳይድ የሚክዱት አሁን እነ ኢዜማ እነ አብይ ናቸው። አብይ የሾመው የሰብአዊ መብት ተኮራካሪ ነኝ የሚለው እና የኮሚሽኑ መሪ ነኝ የሚለው እንደነ ዳንኤል በቀለ አይነቶቹ ናቸው። የአማራን ጄኖሳይድ እየካዱ ያሉ እነሱ ሁሉ ጥላቶች ናቸው። እና በዚህ መንገድ ነው ማየት ያለብን። ለዚህ ታዲያ ስንዋጋቸው መጀመሪያ እነዚህን ሰዎች፣ እነዚህን አካሎች፣ እነዚህን ኤንቲቲዎች ጠላት አድርገን ማየትና ለዛ ጠላት የሚመጥን ደግሞ የምናይበት መንገድ አለ። እኛን መከፋፈል፣ እኛን መሪ እንዳይኖረን ማድረግ የጠላቶቻችን የሰላሳ ዓመት ጉዞ ነው። ይሄንን እኛ ደግሞ ጠላትን ካወቅን በኋላ መሪዎቻችን የምናወጣበት ራሳችን ተደራድረን ህይወትን የሚሰጠን እግዚአብሔር ነው። ህይወትን እንዲቀማ የሚችል እግዚአብሔር ነው። ህይወቴን የሚቀማ በዚህ መደብ በህግም በሰማይም የመከላከል መብቴን ማንም የሚወስድብኝ ስላልሆነ በየቤቱ ሲመጣ መንግስት ድረስልኝ፣ መንግስት እንዲያደርግልኝ ብለን የምንጠብቅ የለ። ምክንያቱም ለአማራውም ሆነ ለኢትዮጵያ ህዝብ በአሁኑ ሰዓት ጠላት ሆኖ የተቀመጠው መንግስት ውስጥ ያለው የመንግስት አካል ስለሆነ ነው እና የመንግስት ተባባሪዎች ናቸው እነዚህ የውጭ ጠላት። ለኢትዮጵያ ወይም እንወክላለን ለሚሉት እንኳን ማህበረሰብ በፍጹም በፍጹም ሊቆሙ የማይችሉ ወያኔ ብሎ የትግራይ ህዝብ ተወካይ ወይም ለትግራይ ህዝብ የቆም አይደለም። ይኸው ከ500 ሺህ በላይ ወጣቶችን ያስጨረሰ ነው። ኦነግ ሆኖ ቄሮ እያለ የዚህን የገዳ ስርዓት ተሸክሞ በመጨፍጨፍ የኦሮሞን ህዝብ አገለግላለሁ የሚለው ለኦሮሞ ህዝብ የቆመ አይደለም። ለኢትዮጵያን ቆመናል የሚሉ እነዚህ ለአማራው ቆመናል እነ ብአዴን በአብዮታዊ ዲሞክራሲ ተበክለው የራሳቸውን ስብዕና ዝቅ አድርገው ከአማራ ማህበረሰብ እየወጣንን የሚሉ ባንዳዎች ለአማራ ህዝብ ሆነ ለሱዳን፣ ለአፋር ህዝብ ወይም ለኦጋዴን ህዝብ ወይም ለደቡብ ህዝብ፣ ለጋምቤላው፣ ለጉሙ፣ ለጉራጌው፣ ለሌሎችም፣ ለሲዳማው፣ ለወላይታው ሊሆኑ አይችሉም። እነዚህ የዘር በሽተኞች ናቸው። አገር ይዘው ከመጥፋታቸው በፊት እነዚህ የተለያዩ የጎጥ መሪዎችን ከላያችን ላይ አሽቀንጥረን ነባር ኢትዮጵያዊነትን፣ ነባር የኢትዮጵያን አንድነት መከባበርን መመለስ አለብን። ጠላት ማወቁ ብቻውን በቂ ስለማይሆን እላለሁ። አረዘምኩ መሰለኝ ዮዲት፣ አመሰግናለሁ።
አይ ኧረ ጥሩ ነው። በጣም ጥሩ የሆኑ ጠቃሚ ነጥቦችን አንስታል ዶክተር አረጋኸኝ። በተለይ ኢትዮጵያን ለማድከም የሚፈልጉ የውጭ አካላት ማን ላይ ማተኮር እንዳለባቸው ያውቃሉ። እና አንተ እንዳልከው አማራን እንደ አማራ ሙስሊም ክርስቲያኑን አማራ አገርን ያቆየች ደግሞ ትልቅ የሆነችን ተቋም ኦርቶዶክስ ተዋሕዶ ቤተክርስቲያንን እና ሌሎች አማራም ባይሆኑ ኢትዮጵያዊ የሆኑ ኢትዮጵያን የሚወዱ ኢትዮጵያውያን ላይ ነው ያተኮሩት። እና ለዛ ነው አማራም ነው እንደኔ አስተያየት እየተጨፈጨፈ ያለው። እነኚህ አካላቶች የአማራን ጭፍጨፋና የአማራን ሞት ሳያውቁ አይደለም፣ ምዕራባውያን ይህንን ሳያውቁ አይደለም፣ ግን ያላቸውን እቅድ ለማሳካት ሁሉም ምዕራባውያን ሀገራት ሳይሆን አንዳንዶቹ ኢትዮጵያ እንደ ጠላትነት የሚያዩ እና የራሳቸው እቅድ ያላቸው የአማራ ጭፍጨፋ ምንም የማይመስላቸው ለዛ ነው ብዬ ነው የማስባለው። እና አማራ ራሱን በራሱ አደራጅቶ በራሱ ተማምኖ የውጭ መንግስት ያለኝ ብሎ ውጭ መንግስት ድረስልኝ ወይም እዚህ ያለው መንግስት ድረስልኝ ሳይሆን ራሴን በራሴ በአድዋ ጊዜ አባቶቻችን ተደራጅተው እንደተዋጉት በራሳችን አማራዎች በራሳችን ኢትዮጵያውያኖች ተደራጅተን ራሳችንን ነፃ ማውጣት አለብን ብዬ እኔም አስባለሁኝ። ከመለስክልኝ ጥያቄ የሚመነጩ ሌሎች ጥያቄዎች አሉ፣ ግን አሁን ሰዓት ስላጠረን በሚቀጥለው ፕሮግራማችን ደግሞ እነሱን እንዳስሳለን። ስለነበረን ቆይታ በጣም አመሰግናለሁ ዶክተር አረጋኸኝ።
እኔም በጣም አመሰግናለሁ ዮዲት፣ የፕሮግራምሽ አካል ስላደረግሽ።
ክቡራን አድማጮቻችን ለዕለቱ ያዘጋጀንላችሁ መርሃ ግብር ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።